የአሜሪካ ድምፅ ራዲዮ ጣቢያ ነው።
Then the Electoral Commission did not see fit to consult.
የምርጫ ኮሚሽኑ የምርጫውን ቀነ ገደብ ሲያሳውቅ አስቀድሞ ከሚመለከታቸው ባለድርሻዎች ጋር ምክክር አላረገም። ይሄ ውሳኔ ሕጉን የመናቅ አይነት ድርጊት ነው።
የፊታችን ጥቅምት 7 የታቀደውን ድጋሚ የኬንያ ምርጫ በተመለከተ ወቅታዊ ዘገባ እናሰማቸዋለን። ዝርዝሩ በዕለቱ አብይ ርዕስ ማለት ነው።
ዩናይትድ ስቴትስ እብሪት የተጠናወተው ባለችው የሰሜን ኮሪያ መንግስት ላይ የተባበሩት መንግስታት ድርጅት አዲስና ጠንካራ ማዕቀብ እንዲጣል ጠይቃለች። የዚህንም ዘገባ ዝርዝር ይዘናል።
ከምሽቱ አርዕስተ ዜና መካከል ቀደም ሲል እንደሰማ ነው የኬንያው ተቃዋሚ መሪ ራይላ ኦዲንጋ ድጋሚ ምርጫው ቀን ይቀየርልኝ ይላሉ። የመን ውስጥ በሰው ሰራሹ የእርስ በርስ ጦርነት ነው ብዙ ሚሊዮን ህዝብ ያለቀው ይላል የተባበሩት መንግስታት ድርጅት። ሰሜን ኮሪያ ደግሞ በዩናይትድ ስቴትስና በሸሪኮቿ ላይ የምታካሄደውን ዛቻ ቀጥላለች የሚሉ ይገኙበታል።
እያነጋገረ ባለው የቴዲ አፍሮ የሰሞኑ የትርኢት መታገድና ሌሎች ርዕሶች እንዲሁም ሳምንታዊ ቅንብሮች ሐኪሙን ይጠይቁና ንግድና ምጣኔ ሀብት በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ጠብቋችኋል። ጤና አስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ማክሰኞ ነሐሴ 30 2009 ዓ.ም ዝግጅቶች ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ ፕሮግራሙን የምታቀናብረው ብርሃን ኃይሌ፣ የስርጭት መሐንዲሱ ደግሞ ሮድሪጋድ ነው። በቅድሚያ ግን የዓለም የምሽቱ ዜና ይቀድማል። የኬንያ ብሔራዊ ምርጫ ኮሚሽን እንዳስታወቀው ባለፈው ወር ውድቅ የተደረገውን የድምፅ አሰጣጥ የሚተካ አዲስ ፕሬዝዳንታዊ ምርጫ በመጪው ጥቅምት 7 ቀን 2010 ሊካሄድ ቀጠሮ እንደተያዘለት ይታወቃል። በትናንቱም ዜናችን ገልጠናል። ይሁንና ተቃዋሚ መሪው ራይላ ኦዲንጋ በቀኑ ባለመስማማት ከጥቅምት 7 ይልቅ ጥቅምት 14 ወይም 21 እንዲሆንና ምክንያታቸውም በቂ የመዘጋጃ ጊዜ ማግኛ እንደሆነ ተገልጧል። ያለፈውንና ኡሁሩ ኬንያታ አሸንፏል የተባለበትን የምርጫ ውጤት ግን የአገሪቱ ጠቅላይ ፍርድ ቤት ባለፈው አርብ ውድቅ ማድረጉና ሌላ ምርጫ በ60 ቀናት ውስጥ እንዲካሄድ መወሰኑ አይዘነጋም። ቅድም እንዳስተዋወቅ ነው ከናይሮቢ ዘገባ ይኖረናል በኋላ የሚቀርብ።
የተባበሩት መንግስታት ድርጅት በብዙ ሚሊዮኖች የሚቆጠር የየመን ሕዝብ የሚያሰቃየው ሰው ሰራሽ የሆነ ከሁለት ዓመታት በላይ የዘለቀ የእርስ በርስ ጦርነት ነው አለ። የመን ውስጥ ስለ ሰፈነው ቀውስ የተባበሩት መንግስታት የሰብአዊ መብት ድርጅት ዛሬ ጄኔቭ ውስጥ የሰጠውን ዘገባ ዝርዝር ዘጋቢያችን ሊሳ ሽላይን አድርሳናለች። ትዝታ ብላቸው ይዛ ቀርባለች።
የሳውዲ አረቢያ ጣምራ ኃይል እንደ አውሮፓ አቆጣጠር በመጋቢት ወር 2015 ዓ.ም የየመንን መንግስት በመደገፍ የሁቲ ሸማቂዎችን ማጥቃት ከጀመረ ወዲህ ከ11700 ሲቪሎች በላይ መገደላቸውን የተባበሩት መንግስታት ድርጅት ዘገባ ይገልጻል። ከ8000 በላይ የሚሆነውን ህዝብ የፈጁት የጣምራው ኃይሎች ሲሆኑ ለ3700 ህይወት መጥፋት ደግሞ ሁቲዎች ናቸው ተጠያቂዎቹ ይላል ዘገባው። የእርስ በርስ ጦርነት፣ ኮሌራና ከፍተኛ የምግብ እጥረት የመንን ከፍተኛዋ የሰብአዊ ቀውስ አውድማ አድርጓታል ይላል። የተባበሩት መንግስታት የሰብአዊ መብት ድርጅት የመካከለኛው ምስራቅና የሰሜን አፍሪካ ኃላፊ ሞሐመድ አሊ አንሳሪ 18.8 ሚሊዮን የየመን ህዝብ የሰብአዊ እርዳታ ያስፈልገዋል፣ 10 ሚሊዮኑ ደግሞ ከፍተኛ የህክምና እንክብካቤ ፈላጊ ነው ብለዋል።
The catastrophe is entirely man-made and a direct result of the behavior of the parties to the
ቀውሱ ሙሉ በሙሉ ሰው ሰራሽና በሁለቱም ጦረኞች በኩል ህዝብ ላይ የተከፈተ የጅምላ ፍጅት ነው። በገበያ ቦታዎች ላይ፣ ሆስፒታሎች፣ ትምህርት ቤቶች፣ ለቀብር የተሰበሰበ ህዝብ፣ አሳጥማጆችና ሲቪሎችን ያሳፈሩ አነስተኛ ጀልባዎች ላይ ሳይቀር ጥቃት ሲጣል አይተናል።
በአንዳንድ ቦታዎች ሲቪሎች የሚጠቁት ሆን ተብሎ ነው ይላል ዘገባው። የተለያዩ የሰብአዊ መብት ጥሰቶች በህዝብ ላይ ማድረስ እንደቀጠለ የሚጠቅስና የሰብአዊ መብት ተሟጋቾች፣ የሃይማኖት መሪዎች፣ ጋዜጠኞች፣ የፖለቲካ ተቃዋሚዎች ያለ ፍርድ ቤት ትዕዛዝ ማሰር፣ አስገድዶ መሰወር እየጨመረ መሄዱ አሳሳቢ ነው ይላል። በሁቲ ኃይሎች ለጦርነት ከመመለመሉት ቢያንስ 1700ዎቹ በመንግስት በኩል ደግሞ 20 በመቶ የሚሆኑ ለአቅማዳም ያልደረሱ ልጆች መሆናቸውን ዘገባው ይጠቅሳል። የመንግስታቱ ድርጅት የሰብአዊ መብት ኃላፊ ዚያድ ራይድ አልሁሴኒም የርስ በርስ ጦርነቱ በፍጥነት እንዲቆም ዓለም አቀፍ ነጻ መርማሪ አካል እንዲመሰረት ጥሪ አድርገዋል። የህዝብን መብት የሚረግጡም ለፍርድ እንዲቀርቡ አሳስበዋል።
ነውጠኛው እስላማዊ ቡድን ቦኮ ሐራም ካለፈው ሚያዝያ ጀምሮ ናይጄሪያና ካሜሩን ውስጥ ባካሄደው ጥቃት ወደ 400 ሲቪሎች በአጥፍቶ ጠፊ ቡድኖች መገደላቸውን አምነስቲ ኢንተርናሽናል አስታወቀ። ይህ በዚህ ዓመት ብቻ የተካሄደ ጥቃት ነው። ባለፉት 5 ወራት ከነበረው ከእጥፍ በላይ እንደሆነ ተገልጧል። ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ዛሬ ማክሰኞ ይፋ ባደረገው በዚህ ሪፖርቱ እንዳመለከተው በነሐሴ ወር የተገደሉትን 100 ሲቪሎች ጨምሮ ካለፈው ሚያዝያ ወዲህ 223 ሲቪሎች የተገደሉበት በቦኮ ሐራም እጅ ነው ብለዋል። ከፍተኛ የደም መፋሰስ የተፈጸመበት ጥቃት የተካሄደው እንደ አውሮፓ አቆጣጠር ባለፈው ሐምሌ 25 ቀን 40 ሰዎች ቦርኖ ውስጥ በሚገኝ የነዳጅ ማውጫ ላይ ፍንዳታ በተደረገበት ጊዜ መሆኑም ታውቋል። በጎረቤት ካሜሩን ደግሞ ካለፈው ሚያዝያ ወር ወዲህ ቢያንስ 158 ሲቪሎች በ30 የተለያዩ አጥፍቶ ጠፊዎች የተገደሉ ሲሆን ሌሎች 16 ሲቪሎችም ዋዛ ውስጥ በተመሳሳይ ጥቃት ሕይወታቸው አልፏል። በእነዚህ የምዕራብ አፍሪካ አገሮች የሚፈጸመው ግድያ ከፍተኛውን አሃዝ ያስመዘገበ መሆኑን ያመለከተው አምነስቲ ብዙውን ጊዜ አጥፍቶ ጠፊዎቹ በቦኮ ሐራም የሚመለመሉ ሴቶች እና ሕፃናት ናቸው ተብሏል። የቦኮ ሐራምን ጥቃት ሽሽት ወደ 2.3 ሚሊዮን ሕዝብ ከናይጄሪያ፣ ከካሜሩን፣ ከቻድ እና ከኒጀር የተሰደደ ሲሆን ከእነዚህ ውስጥ ወደ 7 ሚሊዮን ያህሉ ለከፋ ረሃብና የምግብ እጥረት የተጋለጡ ናቸውም ተብሏል።
ከምዕራባውያን አገሮች የፖለቲካ ሰዎች መካከል ሊቢያን በቅርቡ በመጎብኘት የፈረንሳይ የውጭ ጉዳይ ሚኒስትር ዣን ዩቬዝ ሌድሪያን አንዱ ሲሆኑ ትናንት ሰኞ ከሊቢያ የተለያዩ የፖለቲካና ወታደራዊ ተቀናቃኝ መሪዎች ጋር ውይይት አካሂደዋል። የፈረንሳዩ ባለስልጣን ካነጋገሯቸው መካከል አንዱ በምስራቃዊ ክፍል የነዳጅ አምራች አካባቢ ይዞታቸውን በማጠናከር ላይ የሚገኙት የጦር አበጋዙ ካሊፋ ሀፍታር ሲሆኑ ሌላው ደግሞ ከሊቢያዊ አንድነት መንግስት ስር የሚሰሩት ፋይዘል ሴሬጅ ናቸው። እነኚህ ሁለቱ ተቀናቃኝ ወገኖች ወደ አንድነት እንዲመጡ በአሁኑ ወቅት ያልተረጋጋ የስልጣን ክፍፍል መኖሩን የአውሮፓ ዲፕሎማቶች አመልክተዋል። የፈረንሳይ የሊቢያን ቀውስ ለማርገብ ተደጋጋሚ ሙከራ እና ጥረት ማድረጓ የሚታወቅ ቢሆንም ጣሊያን ግን የፈረንሳይን ጥረት በወጉ ያልተቀነባበረ ስትል ነቅፋለች። እንዲያውም አለች ጣሊያን፣ የፈረንሳዩ መሪ ኢማኑኤል ማክሮን የጦር አበጋዙን የጀኔራል ሀፍታርን አካሄድ ይደግፋሉና ፈረንሳይ ሀቀኛ እርቀ ድርድር ማካሄድ አይቻላትም ብለዋል።
ኦማን ውስጥ የሚገኙ ባለስልጣናት በሰጡት መግለጫ የህንፃ መሳሪያዎች የያዘች አንዲት የጭነት መርከብ ደቡባዊ ጠረፍ ባለው የሱልጣኑ ጠረፍ መስጠሟን አስታውቋል። ውስጧ የነበሩት ሀያዎቹ ግን ከሞት ተርፈዋል ተብሏል። የኦማን ንጉሳዊ ፖሊስ ባለፈው እሁድ በአካባቢው አሳ አጥማጆች ትብብር ከሞት የተረፉትን የመርከቧን ሰራተኞች ምስል በድረገጽ አውጥቷል። ፖሊሶችና የኦማን የትራንስፖርትና ኮሚኒኬሽንስ ሚኒስቴር በጋራ በመሆን ባወጡት መግለጫ መርከቧ የሰጠመችው ከዋና ከተማዋ ሙስላት 385 ማይልስ ርቀት ላይ ባለው በላካቢ ወደብ መሆኑን አመልክቷል። የታንዛኒያን ባንዲራ ያላት መርከብ ከተባበረው አረብ ኤሚሪቶች ወደ ኤርትራ ነበር የምታመራው።
የተናደዱና ያመፁ የሌሶቶ ወታደሮች ከፍተኛውን የጦር አዛዥ መኮንናቸውን ተኩሰው ገደሉ። ሌፍተና ጄኔራል ኮለንቴ ሞስማንቶ ይባላሉ። ከሌሎች ሁለት መኮንኖች ጋር የተገደሉት ወደ አዛዡ ቢሮ ሄደው መሪውን የገደሉት ሁለት ወታደሮች ሲሆኑ እነርሱም መልሰው በተኩስ መልስ እንደተገደሉ የአሶሺየትድ ፕሬስ ዘግቧል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ በተናገሩት ቃል ደቡብ ኮሪያና ጃፓን ከዩናይትድ ስቴትስ ተጨማሪ ወታደራዊ የጦር ትጥቅ እንዲገዙ ፈቃድ የሚሰጡ መሆናቸውን አስታወቁ። ይህ የፕሬዚዳንቱ ውሳኔ ሰሜን ኮሪያ ባለፈው እሁድ ላካሄደችውና ሃይድሮጂን ቦምብ ነው ተብሎ ለታመነ ፍንዳታ መልስ ተደርጎ ተወስዷል። ፕሬዚዳንት ትራምፕ በትዊተር መልእክታቸው ጃፓንና ደቡብ ኮሪያ እጅግ ዘመናዊ የሆነ የጦር መሳሪያ ትጥቅ እንዲገዙ ፈቃድ ሰጥቻለሁ ነው ያሉት። መጽሔት ወደ ኋላ ዘገባ ይኖረዋል። ዜናውም በዚሁ አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ማክሰኞ ምሽት ስርጭታችንን ነው። አስተናጋጆች አሉላ ከበደና
አዲሱ አበበንን በዓለም ዜና የጀመረው መደበኛ ፕሮግራማችን አድማጮች በ19ና በ2 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
ሳምንታዊው ቅንብሮች ከዘገባዎቹ በተጨማሪ ማለት ነው ሐኪሙን ይጠይቁና ንግድና ምጣኔ ሀብት ልዩ ልዩ ዝግጅቶቻቸውን ይዘው በሁለተኛው አጋማሽ ጠብቋቸዋል። በቅድሚያ ግን አሁን በቀጥታ የምሽቱን አቢይ ርዕስ።
የኬንያ ምርጫ ኮሚሽን ቀደም ሲል በዜናው እንደገለጠ ነው የፊታችን ጥቅምት 7 አዲስ ፕሬዝዳንታዊ ምርጫ እንደሚካሄድ ገልጦ ነበር። የተቃዋሚ መሪው ራይላ ኦዲንጋ ግን ከምርጫው በፊት ምርጫ አስፈጻሚዎች በሕግ መመርመርና አንዳንዶቹም ከስራ መባረር አለባቸው በማለት ዛሬ መግለጫ አውጥተዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኮልናል።
የኬንያው የተቃዋሚ ፓርቲ መሪ ራይላ ኦዲንጋ የኬንያ ሀገር አስተዳደር ሚኒስትር ትላንት ያስቀመጠውን የሀገሪቱ የፕሬዝዳንታዊ ምርጫ ቀነ ገደብ እንደማይቀበሉ ዛሬ አስታወቁ። ሚስተር ኦዲንጋ ከፓርቲያቸው አመራሮች ጋር በመሆን በሰጡት መግለጫ የኬንያ የምርጫ ቦርድ የምርጫውን ቀን ሲወስን ባለ ጉዳዮችን ማማከር እንዳለበት በማስቀመጥ ፍሬድ ማቲያንጊ ያስቀመጡትን ውሳኔ ተችተዋል። ምርጫ ቦርዱ በድጋሚ ሊካሄድ ያለውን ፕሬዝዳንታዊ የምርጫ ቀን ካላሻሻለ ኦዲንጋ በምርጫው እንደማይሳተፉ ዝተዋል።
የምርጫ ኮሚሽኑ የምርጫውን ቀነ ገደብ ሲያሳውቅ አስቀድሞ ከሚመለከታቸው ባለድርሻዎች ጋር ምክክር አላረገም። ይሄ ውሳኔ ሕጉን የመናቅ አይነት ድርጊት ነው። ከዚህ በፊት ኮሚሽኑ ከፓርቲያችንና ከጁብሊ ፓርቲ ጋር አንድ ላይ እንደሚያማክሩን በይፋ አሳውቆ ነበር። ይህም የምርጫውን ቀነ ገደብ ውሳኔ ብቻ ሳይሆን ምርጫው እንዴት መካሄድ አለበት የሚለውንም ያካትት ነበር። ይሄ ሁሉ ሳይደረግ ሚስተር ማቲያንጊ ትላንት የምርጫው ቀን በኦክቶበር 17 እንዲካሄድ ውሳኔ አስተላለፉ። የሀገሪቱ ተማሪዎች ሁኔታን ከግምት በማስገባት ብለው፣ ይሄ ማለት እንግዲህ ውሳኔውን ጫና በመፍጠር የሰጠው ጁብሊ ፓርቲ ነው እንጂ ኮሚሽኑ አይደለም ማለት ነው።
ትላንት ምሽት የኬንያ ሀገር አስተዳደር ሚኒስትር ፕሮፌሰር ፍሬድ ማቲያንጊ ምርጫው ከሀገሪቱ የተማሪዎች ፈተና ሰሌዳ ጋር እንዳይጋጭ እንዲሁም ትምህርት ቤቶችም ለምርጫ ጣቢያነት ክፍት እንደሆኑ በማለት በድጋሚ ሊካሄድ ያለውን ምርጫ በጥቅምት ወር መጀመሪያ እንዲካሄድ በመግለጫቸው ጠይቀዋል። ራይላ በዛሬ የተቃውሞ ንግግራቸው ምርጫው ሊካሄድ መሟላት አለበት ያሉትን ቅድመ ሁኔታዎች አስቀምጠዋል። በመጀመሪያ የምርጫ ቦርዱ የመሰረተ ልማቶችና የቴክኖሎጂ ቁሳቁሶች በግልጽ ኦዲት መደረግ እንዳለባቸው፣ ፓርቲያቸው የምርጫ ቦርዱን የመረጃ ማስቀመጫ የማግኘት ፍቃድ እንዲያገኝ፣ እንዲሁም ውጤቱ በተሻረው ምርጫ ላይ የማጭበርበር ወንጀል ፈጽሟል ያሉ የምርጫ ቦርድ ሰራተኞችም በፍርድ ቤት መጠየቅ አለባቸው ሲሉ አስቀምጠዋል። ራይላ ፍርድ ቤት እንዲቀርቡ የጠየቁት የኬንያ የምርጫ ቦርድ ሰራተኞች ቁጥር 6 ሲሆኑ ከስድስቱ ውስጥ በምርጫ ቦርዱ በቴክኒክ ክፍል ኃላፊነትና በስራ አስፈጻሚነት የሚሰሩ 2 ኃላፊዎች ይገኙባቸዋል። ባለፈው አርብ የኬንያ ጠቅላይ ፍርድ ቤት የምርጫውን ውጤት ውድቅ ካደረገ በኋላ የኬንያ የምርጫ ቦርድ ዋና ኃላፊ ወፉላ ቸቡካቲ የሀገሪቱ አቃቢ ሕግ በማንኛውም የምርጫ ቦርዱ ሰራተኛ ላይ ምርመራ በማካሄድ ወንጀል የተገኘበትን የቦርዱ ሰራተኛ ሕጋዊ እርምጃ ይውሰድበት ሲሉ ተናግረው ነበረ። እስካሁን የኦዲንጋን የተቃውሞ መግለጫ በማስመልከት የኬንያ የምርጫ ቦርድ በይፋ የሰጠ መግለጫ የለም። ነገር ግን የጁብሊ ፓርቲን በመወከል በኬንያ ፓርላማ መቀመጫ ያላቸው የፓርላማ አባላት ትላንት በኬንያ የምርጫ ቦርድ የተወሰነውን የምርጫ ቀነ ገደብ እንደሚቀበሉ ዛሬ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ደቡብ አፍሪካ ይወስደናል። የደቡብ አፍሪካ ተቃዋሚ ድርጅቶች ወይም ፓርቲዎች የአገሪቱን ፕሬዚዳንት ጃኮብ ዙማን ከስልጣን ለማስወገድ ቆርጠው ተነስተዋል ይላል ተከታዩ የመጽሔት ዘገባ። በዝርዝሩም ሁለቱ በደቡብ አፍሪካ ያሉ ተቃዋሚ ፓርቲዎች ጥረታቸውን በሕገ መንግስታዊ ፍርድ ቤትና በፓርላማ ወይም ፓርላማ ድረስ አድርሰውታል ትለናለች የአሜሪካ ድምፅ ዘጋቢ አኒታ ፖል ከጆሃንስበርግ በላከችው ዘገባ። አዳነች ፍሳዬ ታቀርበዋለች።
በፕሬዚደንት ጃኮብ ዙማ ላይ ሲቀርቡ የቆዩት የሙስና ክሶች የሀገሪቱ ምክር ቤት የትምምን ድምፅ እንዲነፍጋቸው ተቃዋሚዎች 8 ጊዜ እንዲሞክሩ አነሳስቷል። ሆኖም አልተሳካም። በምክር ቤቱ የብዙሃንነት ቦታ ባለው ሀያሉ ገዢ ፓርቲ በቀላሉ ተሸንፈዋል። ዛሬም ዙማን ከስልጣን ለማውረድ በሀገሪቱ ከፍተኛ ፍርድ ቤትና በሀገሪቱ ምክር ቤት ተሞክሯል። የኢኮኖሚ ነጻነት ታጋዮች የተባለው ተቃዋሚ ፓርቲ ፕሬዚደንት ዙማ በገጠር ያለውን የግል ቤታቸውን ለማሳደስ 20 ሚሊዮን ዶላር የሚሆን የህዝብ ገንዘብ ሲጠቀሙ የደቡብ አፍሪካ ፓርላማ ሊቆጣጠራቸው አልቻለም ሲል 11 ዳኞች ወዳሉበት ህገ መንግስታዊ ፍርድ ቤት አቅርቦታል። ቴምቦካ እንጉጋይ ቶቢ ያብራራሉ።
In summary, what we are asking the court to do is to direct parliament.
ባጭሩ ለመግለጽ የምንጠይቀው ያለ ነው የፕሬዝደንቱ ተግባር ያስከስሳቸው እንደሆነ የሀገሪቱ ምክር ቤት እንዲመለከተው የህገ መንግስቱ ፍርድ ቤት ትዕዛዝ እንዲያስተላልፍ ነው።
ፍርድ ቤቱ በበኩሉ የምክር ቤቱ 2/3 አባላት ፕሬዝዳንቱ እንዲከሰሱ ድምጽ ከሰጡ ሊከሰሱ ይችላሉ ይላል። ይሁንና ገዢው የአፍሪካ ብሔራዊ ኮንግረስ ከምክር ቤቱ መቀመጫዎች 62ቱን ስለሚቆጣጠር ተግባራዊነቱ አጠራጣሪ ይሆናል። በሌላ በኩል ደግሞ ዲሞክራሲያዊ ውህደት የተባለው ዋናው ተቃዋሚ ፓርቲ በኬፕ ታውን ምክር ቤት ቀርቦ ከሚገባው ጊዜ ቀድሞ ምርጫ እንዲካሄድ መላው የሀገሪቱ ምክር ቤት እንዲፈርስ በሚል ለመከራከር ተዘጋጅቷል። ገዢው ፓርቲ በምክር ቤት ላይ ባለው ጥንካሬ መሰረት ፕሬዝዳንቱ የሚከሰሱ ምክር ቤቱም የሚፈርስ አይመስልም። በዛም ላይ የዙማ የገዢው ፓርቲ ፕሬዝዳንትነት በመጪው ታህሳስ ወር ያበቃል። አዲስ የድርጅቱ መሪ ይመረጣል። ይህም ፕሬዝዳንቱን ማግለሉ አይቀርም። የፕሬዝዳንትነታቸው ጊዜም ከሁለት ዓመታት በኋላ ያከትማል። ኦብሪ ማትሽኬ የተባሉ ተንታኝ ግን ተቃዋሚ ፓርቲዎች ከቅርብ ጊዜያት ወዲህ ሲያካሄዱት የቆዩት ትግል የሚቀጥል ነው ይላሉ።
So what is happening today at the Constitutional Court is part of a broader and multiple
ዛሬ በሕገ መንግስታዊው ፍርድ ቤት የሚካሄደው ያለው ነገር ተቃዋሚ ፓርቲዎች የአፍሪካ ብሔራዊ ኮንግረስን ለማዳከም ያቀዱት ሰፊና ዘርፈ ብዙ ስትራቴጂ ነው። ተቃዋሚዎቹ የፕሬዝደንቱን አሉታዊ ገጽታ አጉልቶ በማቅረብ በአፍሪካ ኮንግረስ ፓርቲም እንድንጸባረቅ በማድረግ ከሁለት ዓመታት በኋላ በሚካሄደው ምርጫ ተቃዋሚዎች የተመቻቸ ሁኔታ እንዲፈጠርላቸው ለማድረግ ነው።
የአፍሪካ ብሔራዊ ኮንግረስ የምክር ቤት አባላት ቃል አቀባይ ኖሴባ ማህሏሊ በበኩላቸው ተቃዋሚው የዲሞክራሲያዊ ውህደት ፓርቲ በምክር ቤት ያቀረበው የውሳኔ ሐሳብ ዋጋ ቢስ ነው ይላሉ።
It is proving that they are not interested in solving the problems of this country, but instead
የሀገሪቱን ችግር የመፍታት ፍላጎት እንደሌላቸው ነው የሚያሳየው። ምክር ቤቱ እንዲፈርስ የውሳኔ ሐሳብ በማቅረብ ምክር ቤቱን ለማናጋት ነው እየጣሩ ያሉት። አላማቸውም የጥምረት መንግስት እንዲመሰረት ለማድረግ ነው።
የፕሬዝደንት ዙማ ቃል አቀባይ ምላሽ ለማግኘት የተደረጉት ሙከራዎች አልተሳኩም። ፕሬዝዳንቱ ለብሪክስ የኢኮኖሚ ጉባኤ ቻይና ሄደዋል።
ወደ ምሽቱ የመጨረሻ ትንታኔ ርዕስ እናልፋለን። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በሰሜን ኮሪያው እብሪተኛነት በተጠናወተው መንግስት ላይ አዲስ ጠንካራ ማዕቀብ እንዲታወጅ የጠየቁት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ናቸው። የሀገራችን ትግስት ገደብ አለው እኮ ሲሉ አስጠንቅቀዋል። የቪኦኤዋ ማርጋሪት በሽር ዝርዝሩን አስተላልፋለች። ቆንጅታዬ።
ሰሜን ኮሪያ እሁድ ዕለት ያካሄደችው 6ኛዋና ከስካሁኖቹ ግዙፉ የኒውክሌር ሙከራ ፈጥኖ ነው ዓለም አቀፍ ውግዘት ያስከተለው። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ኒኪ ሄሊ ለአምባገነኑ የሰሜን ኮሪያ መሪ ኪም ጆንግ ኡን ጥብቅ ማስጠንቀቂያ አስተላልፈዋል።
His abusive use of missiles and his nuclear threats show that he is begging for war.
በሚሳኤልና በኒውክሌር በደቀኑ ስጋት የጦርነት ያለ ህያሉ የለመኑ ነው። ዩናይትድ ስቴትስ ደግሞ ጦርነት ፈጽሞ አትፈልግም። አሁን ጦርነት አንፈልግም። ግን ደግሞ የሀገራችን ትግስት ተዝቆ የማያልቅ አይደለም። ወዳጆቻችንንም ግዛታችንንም ከጥቃት እንከላከላለን።
ዩናይትድ ስቴትስ ፒዮንግያንግ ላይ አዳዲስ ማዕቀቦች እንዲጣሉባት የሚጠይቅ ውሳኔ ለጸጥታ ምክር ቤቱ አባላት እንደምታሰራጭና ፈጥነው በመጪው ሰኞ ድምጽ ይሰጡበታል ብላ እንደምትጠብቅ አምባሳደር ሄሊ ገልጸዋል።
The time for half measures in the Security Council is over. The time has come to exhaust all.
በጸጥታው ምክር ቤት የአገም ጠቀም ርምጃ ዘመን አክትሟል። አሁን ጊዜው ከመአለፉ በፊት ያሉትን ዲፕሎማሲያዊ መንገዶች ሁሉ መጠቀም አለብን። ከምን ጊዜውም ጠንካራ የሆነ ርምጃ መውሰድ ይገባናል።
የጸጥታው ምክር ቤት እስካሁን በሰሜን ኮሪያ ላይ ከጣላቸው ሁሉ የጠነከረ ማዕቀብ አሁን ባለፈው ወር ነው የጣለው። በተባበሩት መንግስታት ድርጅት የቻይና አምባሳደር ሊዩ ጄይ የሰሜን ኮሪያን ተግባራዊ ጉዞው ውይይት እንዲደረግ ተማጽኖ አቅርበዋል።
The situation on the Korean Peninsula is deteriorating constantly.
የኮሪያ ባህረ ገብ ሁኔታ አንዳች አዙሪት ውስጥ ገብቶ እያሽቆለቆለ ነው። ይሄ ነገር በሰላማዊ መንገድ መፈታት ይኖርበታል። ባህረ ገቡ አካባቢ በጦርነት እንዲታመስ ቻይና ፈጽሞ አትፈቅድም።
ዲፕሎማቶች ፒዮንግያንግ ላይ በምን ዘርፍ ተጨማሪ ማዕቀብ እንደሚጥሉባት እየተቸገሩ መሆናቸው ይሰማል። ዓለም አቀፉ ማህበረሰብ እንደሚለው የኪም ጆንግ ኡን መንግስት ከበርካታ ኢንዱስትሪዎች የሚያገኘውን ገቢ በድብቅ ለሚያካሂደው የኒውክሌርና የተወንጫፊ ሚሳኤል መርሃ ግብሩ እያዞረ ይጠቀምበታል።
አድማጮች፣ አሁን ቀደም ብለን በመግቢያችን ወደ ጠቆምነውና በስፋትም እያነጋገረ ወዳለ ሰሞንኛ ጉዳይ እንሰዳችሁ። ስለናት ምትሬ እሷናት ክብሬ እረኔስ አገሬ ድምፃዊ ቴዲ አፍሮ የኢትዮጵያ አልበሙ ምርቃት መከልከሉን በፌስቡክ ገጹ አስታወቀ። ነሐሴ 28 2009 ዓ.ም ከምሽቱ 1 ሰዓት ጀምሮ በአዲስ አበባ ሂልተን ሆቴል በደመቀ ሁኔታ ለናካሄድ የነበረው የኢትዮጵያ አልበሙ ምርቃት አስፈላጊው ዝግጅት ሁሉ ተጠናቆና ጥሪ ለተደረገላቸው እንግዶች የመግቢያ ወረቀት ታድሎ ካበቃ በኋላ በሰዓታት ልዩነት ውስጥ ጉዳዩ ይመለከተኛል የሚለው የመንግስት አካል መርሃ ግብሩን ማካሄድ እንደማንችልና ፍቃድ እንደሚያስፈልግም በመግለጽ ዝግጅቱ እንዳይካሄድ መከልከሉን ለክብራን ወገኖቻችን ስናስታውቅ የተሰማንን ከፍተኛ ሐዘን በመግለጽ ነው ብሏል። የቴዎድሮስ ካሳሁን መግለጫ በጉዳዩ ላይ የኢትዮጵያ መንግስትና ድምፃዊውን ለማነጋገር ያደረግነው ጥረት አልተሳካም። ሄኖክ ሰማእግዜር በለፍ ተቀደም የህዝብ አስተያየቶችን እንዲህ አሰባስቧል።
ሰምቻለሁ፣ ግን አስተያየት የለኝም። ምንንቱ እንዴት ደወልክ ነው?
እንደዚሁ በለፍ ተቀደም
አስተያየት የለኝም። ምንንቱ
አመሰግናለሁ።
ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ሄኖክ ሰማእግዜር እባላለሁ፣ ጋዜጠኛ ነኝ። ከአሜሪካ ድምጽ ነው የምደውለው። የህዝብ አስተያየት እንደዚህ እየሰበሰብኩ ነበረ።
እሺ እሺ።
ቴዲ አፍሮ የኢትዮጵያ አልበሙን ለማስመረቅ ነሐሴ 28 ዝግጅት ነበረውና ይሄ በጸጥታ ኃይሎች ተሰርዞበታል። እዚህ ላይ የህዝብ አስተያየት እየሰበሰብኩኝ ነበረ። ሰምተው ከሆነ ዜናውን ምን አይነት ሀሳብ ያደረቦት?
የግለሰብን ነጻነት የመንፈግ ያህል መስሎ ነው የሚሰማኝ፣ ለእኔ እንደ ግለሰብ ማለት ነው።
እንዴት የግለሰብ ነጻነትን እንደ መንፈግ ሲሉ?
ለምሳሌ ከአሁን በፊት ብዙ አርቲስቶች አሉ፣ ብዙ አርቲስቶች ማለት ነው። እና እንደዚህ አዲስ አልበም በሚያወጡበት ሰዓት ያለምንም የመንግስት ፍቃድ ወይም ያለምንም ጥያቄ በፈለጋቸው ቦታ እነሱ ኦርጋናይዝ ማድረግ በፈለጉበት ቦታ አድናቂዎቻቸውን ጠርቶ ሲያስመርቁ አውቃለሁ፣ አስመርቄም አውቃለሁ።
ምን የተለየ ነገር ያለ ይመስልሃል በሙዚቀኛ ቴዲ አፍሮ?
እንግዲህ ምናልባት አሁን እንግዲህ የአዲስ የወጣው አልበም ላይ አንዳንድ ዘፈኖቹ ያው እሱ ባይልም እንግዲህ ህብረተሰቡ እንደሚለው ምናልባት የግሉን አስተያየት ሊሆን ይችላል እንትን ያለው፣ ግን ህብረተሰቡ ያው የልቡን የውስጡን ስለገለጸለት አሁን ከረንትሊ ሀገሪቱ ውስጥ ካለው ሁኔታ ጋር እያገናዘበ ብሶት መወጫ አይነት ነገር አድርጎት ሊሆን ይችላል ዘፈኑን እና ህብረተሰቡም ያንን ተከትሎ ወደ ሌላ አቅጣጫ ህብረተሰቡን እንትን ይልብናል ብሎ ስለታሰበ ይመስለኛል፣ እንደ እኔ ማለት ነው። የተከለከለበት ምክንያት እንጂ እንደ ማንኛውም ዘፋኝ እንደ ማንኛውም አርቲስት አልበም የማስመረቅ መብት ሙሉ ዲሞክራሲያዊ መብት ያለው ይመስለኛል። እና በማንኛውም ግለሰብ እንዲህ ነው ተብሎ ፕሮግራም እንዳያዘጋጅ የሚከለከልበት ምክንያት ለእኔ አይታይም ብዬም አላስብም፣ ትክክል ነው ብዬም አላስብም።
ሄሎ
ሄሎ።
አቤት።
እንደምን ዋልክ? ደህና ዋልክ ወይ? ሄኖክ እባላለሁ።
እግዚአብሔር ይመስገን።
ሄኖክ እባላለሁኝ፣ ጋዜጠኛ። አዎ፣ ሄኖክ ሰማእግዜር ጋዜጠኛ ነኝ። ከአሜሪካ ድምጽ ነው የምደውልልህ፣ ጋዜጠኛ ነኝ። እንደምን አመሸ?
እግዚአብሔር ይመስገን።
ዜናውን ሰምተሃል? ምን አስተሳሰብ አደረብህ?
ይለፈይ በሚለው ተፈደው
አመሰግነ ከየት ከተማ ነው ግን?
ከተማው ደሴ ነው። ያው በጣም የሚከብድ ነው ግን አይቻለሁ እንትኑ ኤስቪ ላይ አይቻለሁ በጣም አሳዛኝ ነው። ያው እንግዲህ ይስተካከላል ይያስባለሁ ነው
ይስተካከላል ስትል
ያው የተሰረዘው ወደ እንትን ይመለሳል ማለት ነው ለቀ አልኩት ነው።
የቴዲ አፍሮ አድናቂ ነህ አንተ? ከየት ከተማ ነው?
ከሰበታ ነው።
ለምን ይመስልሃል ይሄ የሆነው?
ኬዙ እንግዲህ አይ ዶንት ኖ እንግዲህ አንድ ሰው ለቆ እንትን ብዙ ነገር አውጥቶ እንግዲህ ሲሰረዝ ይከብዳል እንትን ነገር አውጥቶ ነው እንትን የሚለቀቅ።
በጣም አመሰግናለሁ። እሺ
ቴንክ ዩ። እሺ ቴንክ ዩ። ስለናት ምትሬ እሷናት ክብሬ ረኔ ሳገሬ
ኢትዮጵያ የቴዲ አፍሮን ዜማ ነበር የሰማችሁት። አድማጮች፣ በስፋት እያነጋገረ ባለው የእውቁ ድምፃዊ ቴዲ አፍሮ የአልበም ምረቃ መከልከል ጉዳይ ላይ ቀደም ሲል ከሙዚቃው ቀደም ብሎ ማለቴ ነው ባለፍ አለፍ ከተለያዩ አካባቢዎች በስልክ የተገኙ አድማጮችን አስተያየት ነበር ቀደም ሲል የሰማችሁት። በቀጣይ ፕሮግራማችን ቴዲን እንዳገኘን እናቀርባለን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ስለ አስተያየታችሁ እናመሰግናለን። ወደሚቀጥለው እንግባሉና
መልካም አሁን አዲሱ ከአድማጮቻችን አስተያየቶች ጋር እንቆያለን። ታዲያ የድምፅ አይደለም በኢሜይል የመጡትን ነው የምናስቀድመው።
ሰላምና ጤና ይብዛላችሁ የአሜሪካ ድምፅ አዘጋጆችና እድምተኞች በሚል ከደረሱን አስተያየቶች የአንዱ መንደርደሪያ ነው ይሄ። ይህችን አጭር ጽሑፍ ለመክተብ ያነሳሳኝ ከሳምንታት በፊት በኬንያ የተካሄደው የነበረው አገር አቀፍ ምርጫ እንከን ያለውና የተጭበረበረ መሆኑን በመተቸት በሁለት ወር ጊዜ ውስጥ ሌላ ምርጫ እንዲደረግ መወሰኑን የአገሪቱ ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት ማለታቸው ነው ሰሞኑን ማስታወቁ፣ ይህንን ከፍተኛ ፍርድ ያስተላለፉት ዳኞች ፍርሃትና መፍራት እንዳቆሙ የሚያሳይ ነው ያሉት ፍቅረ ስላሴ ታደሰ የተባሉ አድማጫችን ናቸው ከካናዳ።
እናቶች ይላሉ አድማጫችን ያስተያየታቸውን ፍሬ ነገር በምሳሌ ሲያዋዙ፣ እናቶች ቁንጅና ውስጠኝ እንጂ ሙያ ከጎረቤት እማራለሁ ይሉ እንደነበረው የኢትዮጵያ ፍርድ ቤቶች ዳኞችም ከጎረቤት ኬንያ ፍርድ ቤት ዳኞች ምን ትማሩ ይሆን? እናንተስ ፍርሃትን መፍራት አቁማችሁ ከከፍተኛው ትምህርት ተቋም በሙያው ስትመረቁ የገባችሁትን ቃል ለህሊናችሁ ስትሉ ከገዢው መንግስት ታዛዥ ወይም ትእዛዝ ውጪ ትክክለኛውን ፍርድ የምታሰሙት?
የተከበራችሁ የኢትዮጵያ ፍርድ ቤት ዳኞች፣ ከፍርሃት የተነሳ እናንተም ወንጀለኞች እንደሆናችሁ ትገነዘቡ ይሆን? እናንተ መንግስትን በመፍራት አሊያም ባለሥልጣንን በመፍራት ወይም ከሥራችሁ ላለመባረር ወይም ከድርጅት አባልነት ላለመወገድ በመፍራት የተዛባ ፍርድ ስትፈርዱ ያን ጊዜ በተከሳሹ ግለሰብም ሆነ በአጠቃላይ በሕዝብ ላይ ወንጀል ፈጸማችሁ እንደሆነ አታውቁም?
የካናዳው አድማጫችን ጠንክር አድርገው ያስታውሳሉ። ከዛም ከፍ ሲል በገዛ ህሊናችሁ ላይ ከሁሉ የከፋ ወንጀል ፈጸማችሁ ማለት ነው። ስለዚህም በህዝብም በህሊናችሁም ከፍርሃታችሁ የተነሳ ወንጀለኞች ሆናችሁ፣ እባካችሁ እናንተ የተከበራችሁ የኢትዮጵያ ዳኞች ይላሉ አድማጫችን፣ ያለፈው አልፈዋል፣ ውሾን ያነሳ ውሾን ብላችሁ በአዲሱ የ2010 የኢትዮጵያ አዲስ ዓመት ፍርሃትን መፍራት አቁማችሁ፣ መንግስትንና ባለስልጣንን መፍራት አቁማችሁ ለእውነተኛ ዳኝነት ህሊናችሁ እንዲታዘዝና እንዲገዛ ቃል ግቡ እያልኩ የምጠይቃችሁ በኢትዮጵያዊ ጨዋነት ጭምር ነው ብለዋል ፍቅረ ስላሴ።
ወደ መቋጫቸው ሲንደረደሩ ሌላው ደግሞ አሉ፣ ለአቃቤ ሕጎች የማስተላልፈው መልእክት እባካችሁ እናንተም ራሳችሁን ከፍርሃት ነጻ አውጡ። ሰውን የመሰለ ትልቅ ክቡር ፍጡር በከንቱ ከሳችሁ ፍርድ ቤት ከማቆማችሁ አስቀድሞ የምትከሱበትን ማስረጃ ሰብስቡ እንጂ የምትከሱትን ሰው ከርቸሌ አስገብታችሁ ስታበቁ ማስረጃ ለማግኘት ቀን ይሰጠን ማለታችሁ ከአሮጌው ዘመን ጋር አብሮ ሊቀር ይገባል።
እዚህ ጋር በአቃቤ ሕጎች ላይና በመንግስት ላይ የምሰጠው እውነት አዘል ቀል ቢጤ አለችኝ ያሉት የካናዳው አድማጫችን በየከተማው ያሉ ውሾች አገር ጥለው ለመሰደድ ጉዞ ጀመሩ። በዳር አገር ያሉ ውሾች የእነኝህን ውሾች አገር ጥለው ለመሰደድ ያበቃ ውሳኔ መንስኤ ለማወቅ ጓጉ። እናም ጥያቄ ያቀረቡላቸው
ተጠያቂዎቹም ውሾች ሲመልሱ የአገራችን መንግስት አንድ የዘር ፍሬ ያለው ውሻ በሙሉ ይገደል ብሎ አዋጅ ስላወጣ ነው የምንሰደደው ብለው መለሱ። ከጠያቂዎቹም አንዱ ታዲያ ለምን ትሰድዳላችሁ? እኛ እኮ ሁለት የዘር ፍሬ ነው ያለን ቢላቸው እነሱም ሲመልሱ አይ አንተ ሞኝ፣ መንግስታችን አየህ ከገደለ በኋላ ነው ያን ለማረጋገጥ የሚሞክረው ብለው መለሱ። ይህ የሚያሳየው ጥፋተኛ ያልሆነን ዜጋን በእስር ቤት አስቀምጣችሁ ቀን ይሰጠን እንደምትሉት አይነት መሆኑ ነው።
በመጨረሻም የአገራችን ዳኞችም ሆናችሁ አቃቤ ሕጎች በ2010 ዓመተ ምህረት ፍርሃትን ለመፍራት ቆርጣችሁ ተነሱ እያልኩ ለሁላችሁም መልካም የኢትዮጵያ አዲስ ዓመት ይሆንላችሁ ሲሉ ደምድመዋል ፍቅረ ስላሴ ታደሰ አድማጫችን ከካናዳ። አድማጮች ሌሎቻችሁም ተሳተፉ። የአድማጫችንን አስተያየት ነው በኢሜይል የደረስን ያቀረብ ነው። በስልክ የደረሱንን ጊዜ እንዳገኘን እናቀርባለን። አሁን ርዕሰ ወሬዎቹን ባጫጭሩ ከአዲሱ አበበ።
ነውጠኛው እስላማዊ ቡድን ቦኮ ሀራም ካለፈው ሚያዝያ ጀምሮ ናይጄሪያና ካሜሩን ውስጥ ባካሄደው ጥቃት ወደ 400 ሲቪሎች በአጥፍቶ ጠፊ ቡድኖች መገደላቸውን አምነስቲ ኢንተርናሽናል አስታወቀ። የዚህ ዓመቱ ብቻ የተካሄደ ጥቃት ይሄ ነው፣ ባለፈው ግን 5 ወራት አስቀድሞ ከነበረው በእጥፍ ጨምሯል ብሏል። ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ዛሬ ማክሰኞ ይፋ ባደረገው በዚህ ሪፖርቱ እንዳመለከተው በነሐሴ ወር የተገደሉትን 100 ሲቪሎች ጨምሮ ካለፈው ሚያዝያ ወር ወዲህ 223 ሲቪሎች የተገደሉት በቦኮ ሐራም እጅ ወይም ትዕዛዝ ነው ብሏል። የተባበሩት መንግስታት ድርጅት በብዙ ሚሊዮኖች የሚቆጠር የየመን ሕዝብ የሚሰቃየው ሰው ሰራሽ በሆነው ከሁለት ዓመት በላይ በዘለቀው የእርስ በርስ ጦርነት ነው ብሏል። ከምዕራባውያን አገሮች የፖለቲካ ሰዎች መካከል ሊቢያን በቅርቡ በመጎብኘት የፈረንሳይ ውጭ ጉዳይ ሚኒስትር አንዱ ሲሆኑ ትናንት ሰኞ ከሊቢያ የተለያዩ የፖለቲካና ወታደራዊ ተቀናቃኝ መሪዎች ጋር ውይይት አካሂደዋል። የተናደዱና የተቆጡ የሌሶቶ ወታደሮች ከፍተኛውን የጦር አዛዥ መኮንናቸውን ተኩሰው ገደሏቸው። ሌፍትናንት ጀነራል ኳንትሌ ሞንሶ ሞንሶ ይባላሉ። ከሌሎች ሁለት መኮንኖች ጋር የተገደሉት ሁለት ወታደሮች ወደ መኮንኑ ቢሮ ገብተው ነው የገደሏቸው። አብረው የገቡት ሁለት ወታደሮችም በመልሶ ማጥቃት ተኩስ ሙተዋል። ዜናው አበቃ።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበለን። አድማጮቻችን እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። እናንተም እንዳትሄዱ እስከ 4 ሰዓት አብራችሁን አምሹ።
መልካም። አሁን ሐኪሙን ይጠይቁ።
ሐኪሙን ይጠይቁ አዘጋጅ። በነገር ላይ አሉላ፣ እኔም ጥያቄዎች አሉ። አንድ ቀን የአየር ጊዜ ፈልጋለሁ።
ግሩም ጠይቃለሁ።
ማብራሪያ፣ ሙያዊ ማብራሪያ የሚያቀርቡልን የምሽቱ ሐኪሙን ይጠይቁ እንግዳችን ማን ናቸው? አሉላ
አዲሱ፣ የእንግዳችን ማንነት ላስቀድም። ጥሩ። ዶክተር ደረጀ ሳህሌ ሻየው የሳምባና ከእንቅልፍ ጋር የተያያዙ የህመም ሁኔታዎች ልዩ ባለሙያ ናቸው። ሁለተኛው ጥያቄ
የራሴን ጥያቄ ሌላ ጊዜ
የአድማጩን ጥያቄ
ምንድን ነው?
ልክ ነው። ትክክለኛው ጥያቄ ስኖ አዲሱ የልብ ላይ ሽንኩር ስለተባለውና የጤና ክስተት የቀረበውን ተከታታይ ፕሮግራም ያደመጡ አድማጫችን ናቸው። ከዚሁ ከዋሽንግተን ዲሲ በሳምባስ ላይ ሲከሰት ሲሉ ሽንኩር አይደለም ግን ለየት ያለ ጠባይ ያለው ግራኑሎማ ስለተባለ የህመም ሁኔታ የጠየቁን ባለፈው ሳምንት የመጀመሪያውን አጭር ክፍል አሰምተን ለዛሬ ቀጥረናል። እና ይሄ ነው ዝግጅቱ።
የልብ አልቅ ጥሩ ነው። በዚህ ነገር እኔ ቀልድ አልፈልግም በልብ ጉዳይ። እሺ፣
አመሰግናለሁ አዲሱ። ታዲያ እዚህ ላይ የአድማጩን ስም በድምፅ ስናሰማም ባለፈው አድማጮች ልብ ብለውት ሊሆን ይችላል፣ አሁንም ስማቸውን መጥቀስ አልቻልንም። ምክንያቱ ከከተማችንም ቢሆን የደወሉት ከዚህ ከዋሽንግተን ዲሲ ነው ያሉት፣ ድምፃቸው በትክክል አይሰማም ነበር። ስለዚህ ስማቸውን መግለጽ ያልቻልንበት ምናልባት አድማጮች ብትጠይቁ ምክንያቱ ይኸው ብቻ ነው። ወደ ዝግጅቱ እንግባ።
መልካም፣ ቀጥሏሉ።
ዶክተር ደረጀ አንድ ቀደም ብለን በድምፅ ያሰማናቸው የዋሽንግተን ዲሲ አድማጫችን የሚያቀርቡትን ጥያቄ መነሻ በማድረግ እምብዛም የማይታወቅ የሚመስል ግራኑሎማ ስለተባለ የህመም ሁኔታ ይልቁንም ደግሞ ሳምባን በሚያጠቃበት ጊዜ ስለሚሆነው ተነጋግረናል። ስለ ህመሙ ምንነትም እንዲሁ ለአድማጫችን አጠር ያለ ገለጻ አድርገው ነበር። ከህመሙ እንግዳ ጠባይ፣ እንግዳ መሆን፣ በስፋት አለመታወቅ ስለ ህመሙ በመጠኑ ያስታውሰው የህመሙ አይነት ጠባይ ያስታውስን እስቲ። ግራኑሎማ ምንድን ነው?
ሉላ አመሰግናለሁ ስለተሰጠኝ እድል። ግራኑሎማ እንግዲህ በሰውነታችን በአልታወቀ ወይም ከሰውነታችን ውጭ በሆነ እንግዳ ህዋስ ሲጠቃ ወይም ፎሬን የሆነ ሳብስታንስ ያም ኢንፌክሽን ሊሆን ይችላል ሲጠቃ ሰውነታችን የመከላከያ ኃይሎችን ወይንም ኢሚዩኒቲያችንን ተጠቅሞ ብዙ ሴሎችን ወደዚያ ስፍራ ይልካል፣ ኢንፌክሽኑን ወይም ያንን ጥቃት ለመቆጣጠር በወታደራዊ ስልት ብዙ ወታደሮችን ይልካል። በዚያን ጊዜ ብዙ ሴሎች ሄደው ያንን እንግዳ የሆነ የውጭ ወይም ያልታወቀ ሳብስታንስ ወይም ሴል ያፍኑታል። ያ ማለት ዋል ኦፍ ያደረጉትና እንደ የተቆጣ ባጭ ሆኖ እዛው ይቀራል ማለት ነው።
ይሄ የትኛውም የሰውነት ያደረግ ነው እንጂ ለሳምባ ብቻ የተወሰነ አይደለም።
በፍጹም አይደለም። ቆዳ ላይ ይታያል። ለምሳሌ አሁን ቢንቢ ቢነድፈን ሰውነታችን ላይ ብጥ የምትለው አይነት እንደማለት ነው። ግን ሳምባ ላይ በታየ ጊዜ ካትስካኑ ላይ ሲታይ አሁን ይሄ ነገር ያ ይሁን ወይስ ለምሳሌ የሌላ የመጥፎ ነገር ጅማሬ ሊሆን ይችላል፣ ለምሳሌ ካንሰር ሊሆን ይችላል ወይ የሚል ሁልጊዜ ፍራቻ አለ ማለት ነው።
ይህን ስጋት መሰረት አድርገው እስኪ በምርመራውም በሕክምናውም ያሉትን አማራጮች ደግሞ በመጠኑ ዳሰስ ሲያርጉ ሳምባ ላይ ሲያርፍ ቀደም ብለው እንደገለጹልን እንደውም የካልሲየም ክምችት እዛ ቦታ ሲፈጠር ሳምባ ላይ ለስላሳ የሆነው የሰውነት አካል ላይ የደደረ ሁኔታ ሊከስት እንደሚችል ጠቅሰዋል በቀደመው ፕሮግራማችን። ይህ በእርግጥ ግራኑሎማ የተባለው የዚህ በሽታ ውጤት ይሁን ወይስ የሚያስፈራው ስር የሰደደ ምናልባትም አደገኛ ሊሆን የሚችል በምን ይለያል? እንደ ካንሰር ያለ ህመም መሆኑን በምንድን ነው በምርመራ የሚታወቀው? ምንስ አማራጮች አሉት?
ጥሩ ጥያቄ ነው አሉላ። ጥሩ ቃልም ነው ያቀብ አልኩኝ። ደደረ የሚለው ቃል በጣም ጥሩ ይገልጠዋል። እና አንዳንድ ጊዜ የካልሲየም ክምችት ይኖራል። ብዙ ጊዜ ካልሲየም ካለ ካንሰር ያለ መሆን ምልክት ነው። ብዙ ጊዜ 100% የለም በሜዲሲን ብዙ ጊዜ ግን ካልሲየም ዲፖዚት ያልሆነበት እና ዝም ብሎ የደደረ ነገር ግን በካት ስካን ሲታይ ምን እንደሆነ ለመለየት አስቸጋሪ ስለሆነ በተለይ በፖልሞነሪ ወይም የሳምባ ስፔሻሊስት ጋር ሄዶ በመታየት ሕክምና ማግኘት ይቻላል። ወደ እኛ ሲመጡ ምንድን ነው የምናደርገው? የበሽተኛውን ሪስክ ወይም ደግሞ
ለካንሰር ወይም ለሌላ በሽታ የመጋለጥ እድሉን እያሉን ነው፣
እድሉን ምን ያህል ነው ብለን ያን ሰው እንመዝናለን። የዛ ደግሞ የሚወሰነው አሁን ሲጃራ ያጨሳል ወይ ወይስ ፊት አጭሶ ያቆመ ሰው ነው። እንዲህ በሚሆን ጊዜ ለካንሰር የመጋለጥ ኃይሉ ከፍተኛ ከሚባለው መደብ ውስጥ ይገባል። ሲጃራ ያጨሶ የማያውቅ ወይም በሰከንድ ሃንድ ወይም በሌላ በሁለተኛ ሰው ሲጃራ ጭስ ያልተበከለ ሰው ሲሆን ደግሞ ሎ ሪስክ ወይም ደግሞ ዝቅተኛ የመጋለጥ እድል የሚለው ጋር ይመደባል። በዚያ መሰረት እና ደግሞ ካትስካኑ ላይ የግራኑሎማው ምን እንደሚያክል ወይም የኖጁል ምን ያህል ትልቅ ከሆነም ትንሽ ከሆነም በእነዚህ ሁለት ክራይቴሪያዎች በሰውየው ሪስክ እና በሳይዙ በየሶስት ወሩ ወይም በየስድስት ወሩ ተከታታይ የካትስካን ፎሎአፕ ይደረጋል። ይሄ የሚደረገው እነዛ የሚታየውን ኖጁል ወይም ግራኑሎማ በጊዜ ውስጥ የሚያሳየው ለውጥ አለ ወይ፣ አድጓል ወይ፣ ጨምሯል ወይ። እንደዛ ከሆነ ስለሚያሰጋ በጊዜ ውስጥ የተለያዩ ኢንቨስቲጌሽኖች እንደ ባዮፕሲ የሚደረግበት ደረጃ ይደርሳል። ግን ምንም አይነት ለውጥ የማያሳይ ከሆነ ለሁለት ዓመት ያህል ያልተለወጠ ከሆነ ይሄ ካንሰር ያልሆነ ግራኑሎማ ነው ወይም ዝም ብሎ አንድ የሆነ ኖጁል ነው ተብሎ የሰውነታችን ኢሚኒቲ በቁጥጥር ስር ያደረገው የደደረ ኤለመንት ነው ተብሎ ይታለፋል ማለት ነው።
እንዲህ ባለው ሁኔታ ወደ የካንሰር ስጋት አለመኖሩን ካረጋገጣችሁ ያ ደዳር ነገር በሰውነት የመከላከያ ኃይል ቁጥጥር ስር ውሏል ከተባለ ከክትትሉ በኋላ ሕክምናም ላይ ያስፈልገው ይችላል ማለት ነው ወይስ የሚጠበቅ ሕክምና አለ?
ብዙ ጊዜ አያስፈልገውም። ግን ሰዎች እንደዛ ሆነው በመጡ ጊዜ የአኪዩት ኢንፌክሽን ወይም የትኩስ ህመም ምልክቶች ቢኖር ለምሳሌ የመጀመሪያው የመጠጠሩ ወይም የመደደሩ ምክንያት ኢንፌክሽን ቢሆንና ኢንፌክሽኑን ኢሚኒቲው ባለፈው እንደገለጽኩት የሰውየው ኢሚኒቲ ወይም የበሽተኛው ኢሚኒቲ ያንን ነገር ማሸነፍ ካልቻለ ሰውየው ምልክት ያሳያል። ሳል ይኖራል፣ ትኩሳት ይኖራል፣ ሰውነት መክሳት ይኖራል፣ ላቢ ነው የተለያዩ አይነት ሲምፕተሞች ሊያሳይ ስለሚችል በዛ ላይ ያው ህክምናው ሌሎች ምርመራዎችን ለምሳሌ የአክታ ምርመራዎችን ወይም ደግሞ ሳምባ ውስጥ ተገብቶ የሚታጠብበትን ሁኔታ እንደዚህ የመሳሰሉ ከዛም ሞር አግሬሲቭ ከዛም በጣም ጥልቅ የሆነ ምርመራ ይደረግና ያው እንደ አስፈላጊነቱ ህክምና ይጀመራል ማለት ነው።
ዶክተር ደረጀ ከመቋጨታችን በፊት በምርመራው ሂደት ውስጥ በተደጋጋሚ ያነሱት የመመርመሪያ ዘዴ ወይም የህክምና የቴክኖሎጂ ዘዴ ገልጠዋል። ካትስካን የሚለውን ደጋግመው ገልጠዋል እና ለአድማጮቻችን እንደው ቀረብ ለማድረግ ያህል ቴክኖሎጂው በኢትዮጵያ ውስጥ ኮምፒውተራይዝ ቶሞግራፊ ምን ያህል ተጠቃሚነት ወይም ምን ያህል ለጥቅም መዋሉን እርግጠኛ አይደለሁም ግን በስፋት ለጥቅም ላይ የዋልም አይዋልም ምንድን ነው ይህ ካትስካን ያሉት የምርመራ አይነት? እግር መንገዱን ለአድማጮች ያሳውቀ የምናልፍ ምን ምን አይነት የህመም ሁኔታዎችን በምን ደረጃ ለማወቅስ ይረዳችኋል?
እንግዲህ የካትስካን የኤክስሬ አይነት ነው፣ የኤክስሬ ዘር ነው፣ ራጅ የመነሳት ማለት ነው። ግን ከራጁ ደግሞ ትንሽ ከፍ ያለ ጥልቅ የሆነ እይታ ይገልጣል ለሐኪሞች። ሳምባውን ማየት እንችላለን በደንብ በተሻለ ሁኔታ። ሳምባው ውስጥ ያሉ እነዚህ በኤክስሬ ወይም በራጅ ውስጥ ሊታዩ የማይችሉ አነስተኛ ቁመና ወይም ሳይዝ ያላቸው ትንሽ ግራኑሎማዎች እና ኖጆሎችን ማየት ይቻላል። እንደዚሁም ደግሞ በሳምባ ብቻ ሳይሆን ከሳምባው አካባቢ ያሉ ሌሎች የሰውነት ክፍሎችን እና በእነሱ ውስጥ ያለ ማንኛውንም አይነት በሽታ ማየት የሚያስችል ነው። ኢትዮጵያ ውስጥ በራሴ በፊዚካል ሄጄ እንዳየሁት ምርመራው አሁን አለ። በበቂ ሁኔታ ሁሉን ከበር ያደርጋል ባይባልም ጥሩ ጅምር አይቼ ነው የመጣሁት።
መልካም ዶክተር ደረጀ ሳህሌ ሻዮ የሐኪሙን ይጠይቁ ፕሮግራም ቤተኛ ኖት፣ ደንበኛችን ኖት። አድማጮች የእርሶን የሙያ መስክ የሳንባ ህመምና ከእንቅልፍ ጋር የተያያዙ በሽታዎችን የሚመለከቱ ጥያቄዎች በደረሱን ቁጥር ወደ እርሶ ብቅ እንላለን። በሌላ መሰል ፕሮግራም መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ። ቴንክ ዩ
Thank you so much. This is perfect, Dr. Dereja. As always, this is beautiful. መጨረሻው ድምጽ ሲያበቃ የነበረው ማልቀረ ዛሬ
ግስናበት ያለ ነው።
አሁን የንግድና ምጣኔ ሀብት ነው ቀጣዩ።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ከንግዱ ማህበረሰብ ጋር ባደረጉት ውይይት የኢንዱስትሪ ዘርፍ ልማትና የግሉ ዘርፍ ተሳትፎን እንዲሁም የሙስና አሰራር ላይ አትኩረው ተወያይተዋል። ከጥያቄዎቹ አንዱ ታዲያ ለምን ትሰደዳላችሁ? እኛ እኮ ሁለት ይሄኛው የተሳሳተ ነው ይቅርታቅልኝ ቀጥል ከዳንደጋ
የንግድና ምጣኔ ሀብት ነው ቀጣዩ። ሄኖክ ዘማግዜር ቀደም ባለው ሪፖርት ባለፈው ሳምንት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተናገሩትን ወይም ያሰሙትን ንግግር ትንታኔ ነው የቀረበው።
ኢንዱስትሪ መር ኢኮኖሚ እናረጋለን ብለን በሀገራችን ትልቅ ርብርብ በሚደረግበት ጊዜ ብዙ ጊዜ የንግዱ ህብረተሰብ ወይም የግሉ ክፍለ ኢኮኖሚ ተዋናዮች የሚኮነኑበት ምንድን ነው? ወደ ማምረት ስራ ውስጥ አልገባችሁም፣ ቀላሉን አማራጭ ነው ሁል ጊዜ የምትወዱት እና ለምን ማኑፋክቸሪንግ አትገቡም የሚል ትልቅ ወቀሳም ስሞታም ቁጣም አለ። ብዙ ጊዜ የምንሰማው ነው። ኢንዱስትሪያል ፓርክስ መስራት ያዋጣልም፣ ምናልባትም አቋራጭም ነው። በዚህ ቦታ ላይ ሁሉን ነገር አመቻችተን ብናስቀምጥ በዓለም ውስጥ ገበያውን የያዙ አምራቾች ወደ ሀገራችን ሊመጡ ይችላሉ። ከነሱ ጋር ደግሞ ለትልልቆቹ መጋቢዎች በአካባቢያቸው ትናንሽ ኮምፖነንት ሊያቀርቡ የሚችሉ ወይም ግብአት ማቅረብ የሚችሉ ሊፈጠሩ ይችላሉ። አመቺ ቦታና አመቺ ሁኔታ ባሉበት ሊደረጉ በአብዛኛው የውጭ ማኒፋክቸረርስ ናቸው። በሀገር ውስጥ ያሉት ማኒፋክቸረርስ ይህን ያህል እስከዚህ ድረስ ገና አመርቂ የሆነ ፓርቲሲፔሽን አልታየም።
ሙስናም በተመለከተ በንግዱ ማህበረሰብ የተነሱ ጥያቄዎች አሉ። ጠቅላይ ሚኒስትሩም ይህንኑ አንስተው ውይይት አድርገዋል። የንግዱ ማህበረሰብ ምን አለ? ጠቅላይ ሚኒስትሩ ምን አሉ? እርስዎ እንዴት ይገመግሙታል የነበረውን ውይይት?
ሙስና ቆይቷል፣ አዲስ ነገር አይደለም። ምናልባት አሁን ከቅርብ ጊዜ ወዲህ ሙስና ልክ ትላንትና እንደተፈጠረ ነገር አድርገን በኃይል ቆርጠን እንደው የተነሳን ይመስላል። አንዳንድ ጊዜ እንግዲህ የሚወራው እና የሚታማው አህያውን ቢተሩ ዳውላውን ነው፣ ትንንሽ ትንንሾቹን እንጂ ትልልቆቹን ገና አልነካም ምናምን የሚል ምልህ በያለበት ስሞታ አለ። ግን ስለ ሙስና እየተወሰደ ያለው በትክክል በበቂ መረጃ ላይ የተመሰረተ እስከሆነ ድረስ እኔ በበኩሌ ጥሩ ነው ብዬ ነው። ምናልባት እንደው ሁሉንም ሙሰኞች ተይዞ በፍርድ ይቀርባሉ፣ አገር ከሙሰኞች ትጸዳለች ባይባልም ሙሰኝነትን ሊቀንስ ይችላል። በማስፈራሪያነትም ምናልባት ትንሽ ሊያስታግስ ይችላል። ነገር ግን ሙስናን የሚፈጥረው አንዱ ራሱ ምንድን ነው? ምናልባት የሚቀርብ አገልግሎት ወይም የሚሰጥ አገልግሎት በሞኖፖሊ ሲያዝ ወይንም የሚሰጠው አገልግሎት እጅግ በጣም አነስተኛና ፍላጎት ጋራ በጣም የተራራቀ በሚሆንበት ጊዜ የተሻለ ጥቅም ለማግኘት ምን አንዳንድ ጊዜ አሰራራችን ራሱ ማነቆ አይነት ስራ ይሆንና ከዚያ ከማነቆ ለማምለጥ ወይንም አቋራጭ ፍላጊ ቶሎ እንዲፈጠር ያደርጋል። ስራንና እውቀትን ያገናዘበ የሲቪል ሰርቪስ ተቋም ተከትለን አልሄድንም። ፖለቲካው እጅግ በጣም ሁሉንም ገዢ ሆነ። ታማኝነት ከሁሉም በላይ የሚፈለገው እሴት ሆነና ይሄም ደግሞ በግልጽ ሁሉም የሚያየው ነገር ሆነና በስራው ላይ የሚመደቡ ሰዎች ስራውን የሚያሸንፉ ናቸው የሚባለው ሳይሆን ታማኝነታቸው በለጠ ትልቅ እሴታቸው እየሆነ በዚህ አይነት ሁኔታ ላይ የሚመሰረት አስተዳደር የመልካም አስተዳደር እጦትን ያመጣል። ምንም አንድና ሁለት አይኖረውም። የግዴታ ተቀባይን ብቻ አይደለም ሰው መስጠት እንግዲህ መኮንን ያለብን፣ ፈጡንም መኮንን አለብን። የንግድ ህብረተሰብ በጣም ብዙ የንግድ ህብረተሰብ አለ። በጥቂት ጊዜ ውስጥ እጅግ በጣም በአጭር ጊዜ ውስጥ በብዙ ሚሊዮን ሀርክ የሚቆጥሩ ተፈጥረዋል። በጣም በአጭር ጊዜ ውስጥ እንዴት ይሄ ሆነ? ይህንንስ ወደፊትስ እንዴት ነው የምንዋጋው? ግሉ ክፍለ ኢኮኖሚ ወይም የንግዱ ህብረተሰብ እስካሁን ድረስ መቼስ እንግዲህ ጉቦ ሰጠው ብሎ ወይም ጉቦ ጠየቀኝ ብሎ ያነሳ ብዙ የለም ማለት ነው። ምክንያቱም እሳቸው እንደሚሉት እስካሁን ድረስ ተጋለጠ የተባለውንም ሙስና ቢሆን ከንግዱ ህብረተሰብ ምንም አይነት አንድም አይነት ጥቆማ አላገኘንም ነው ያሉት። እንግዲህ እንዴት እንደሆነ አላውቅም። በጣም በጠንካራና በኃይለኛ ስሜት ነው ይሄንን ነገር ያነሱት እና ኃላፊነታችሁን አልተወጣችሁም ነው ያሉን። ያው እንግዲህ ሁላችንም ከዚህ የኩነኔ ጠበል ተረጭቶብናል። እንግዲህ መቼስ በእውነትም ደግሞ እውነት ይመስለኛል። ከንግዱ ህብረተሰብ በኩል ስለ ሙስና ያጋለጠን የብዙ ሰምቼም አላውቅም።
ለነገሩ ለማጋለጥም እኮ ግልጽ የሆነ አሰራር እና የሚተማመኑበት ተቋማት መገንባት አለባቸው። በአንጻሩ
እሱ ችግር አለ። አዎ፣ ማንን አምነህ ለማን ታጋልጣለህ?
ከጠቅላይ ሚኒስትሩ ንግግር ግን እንደዚሁ የንግዱ ማህበረሰብ ይህን ማድረግ አለባቸው፣ መንግስት ይህን ያደርጋል ከማለት ባለፈ የተቋማቱን ጥንካሬና ተቋማቱ ደግሞ እንዴት እንደሚሰሩ ያብራሩበት ሁኔታ አለ? ማረጋገጫ የሰጡበት ሁኔታ አለ?
ጠቅላይ ሚኒስትሩ ከከሌ ጋር ተጠግቶ ይሄንን ይሰራል ይሄን እናደርጋለሁ ብሎ ከእንግዲህ ወዲያ ባይታሰብ ይሻላል፣ ሁሉም ጋር ቀስ በቀስ የምንደርስበት ነው የሚል አባባል ነው የነበራቸው። ወይም እንግዲህ ከሳቸው እንደሰማ ነው በተወሰነ ደረጃ ቁርጠኝነት ያለ ነው የሚመስለው። ይህንን ግን ለመተግበር ኢንስቲትዩሽናል እንትኑ አለ ወይ? እኔ እምልህ እስካሁን ድረስ የሆነውንም ብቻ ሳይሆን እንደ ወደፊት ይሄ ነገር እንዳይቀጥል ለማድረግም እኮ ከቻልን አንድ ትልቅ ነገር እኮ ነው። ስላለፉት ነገሮች ለወደፊቱ ትምህርት እንዲሆኑን ያለፉትን ነገሮች መመርመርና በእነሱ ላይ ደግሞ ትምህርት ወስዶ ለወደፊት እንዲረዱን ማድረጉ ኢምፖርታንት ነው። ግን ሙስና እንዳይቀጥል ህዝቡ ሊያገኝ የሚገባውን መስተንግዶ፣ ሰዎች ደሞዝ ተከፍሏቸው የሚሰሩትን ስራ እንደገና ተጨማሪ ገንዘብ ስራቸውን ለመስራት የሚከፈልበት ምክንያት አይታየኝም። ዘመቻው መጀመሩ ጥሩ ነው። እኔ እንደ ጅማሮ ነው የማየው። ገና በጣም ብዙ ሂደት ያለብን ይመስለኛል።
በጣም ነው የማመሰግነው አቶ ኢየሱስ ወርቅ ዛፉ በኢትዮጵያ።
እሱ ነው ትተቱ። እኔ የምልህ ተጠናክረን መጠበቅ በግድ ያስፈልገናል። ይህንን እያደረግን አይደለም። ዌር ቨሪ ባክወርድ። ምንም አንድና ሁለት የለው።
በጣም ነው የማመሰግነው አቶ ኢየሱስ ወርቅ ዛፉ በኢትዮጵያ የንግድና የዘርፍ ማህበራት ለበርካታ 10 ዓመታት ያህል ያገለገሉ የንግድ ሰው ናቸው። ለሰጡን ማብራሪያ አመሰግናለሁ።
እሺ፣ ንጌታ ታንኪዩ።
እንግዳችንንም ሄኖክንም እናመሰግናለን። ቀደም ሲል እንግዳውን አቶ ኢየሱስ ወርቅ ዛፉን አላስተዋወቅኩም ብዬ ነበር። በእርግጥ አላስተዋወቅኩም፣ ሄኖክ ደጋግሞ አስተዋውቋል። እግዜር ይስጥልኝ። እኔ የሄኖክን መንደርደሪያ ጀምሬ ያሉ ላይ የማይሆን ገጽ አስገብቼ ያልተያዘ አረፍተ ነገር ሳነብ አድማጮችን አደናግሬ ያለሁ መስሎኛል። ይቅርታ ጠይቃለሁ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የየመኑ ሰው ሰራሽ ተላላፊ በሽታ ሲል ይጀምራል የምሽቱ የአሜሪካ ድምፅ ራዲዮ ርዕስ አንቀጽ። የመን ተወዳዳሪ በሌለው አይነት የሰብአዊ ቀውስ ውስጥ ትገኛለች። በተባበሩት መንግስታት ድርጅት መግለጫ መሰረት ከሀገሪቱ ህዝብ 17 ሚሊዮን የሚሆነው ብዙ ጊዜ ይራባል። ሌሎች 21 ሚሊዮን የሚጠጉ የሰብአዊ እርዳታ ፈላጊዎች ሲሆኑ 2 ሚሊዮን ህፃናት በተመጣጠነ ምግብ እጦት ሳቢያ ጠውልገዋል። ከነዚህ ውስጥ አብዛኞቹ እድሜያቸው ከ15 ዓመት በታች የሆኑ ልጆችና ከ60 በላይ የሆኑ አረጋውያን፣ በጠቅላላው 2000 የሚሆኑ ሰዎች ሞተዋል። ይህ በባክቴሪያ በተበከለ ውሃ አማካይነት የሚመጣ የኮሌራ በሽታ፣ የተቅማጥ፣ የሆድ ህመምና ከባድ የሰውነት ፈሳሽ ማድረቅን ያስከትላል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። በጣም የሚያሳዝነው ደግሞ ይላል ርዕሰ አንቀጹ፣ በጣም የሚያሳዝነው ይህ ሰብአዊ የጤና ቀውስ ሰው ሰራሽ መሆኑ ነው። ከሦስት ዓመታት ግድም በፊት የሁቲ ሚሊሻዎች ዋና ከተማዋን ሰንዓን ሲቆጣጠሩ ጦርነት ተቀሰቀሰ። በየመን መንግሥት ጥያቄ መሠረት ከስድስት ወራት በኋላ በሳውዲ አረቢያ የሚመራ ጣምራ ኃይል የሁቲ አማጽያኑን ወደ ደቡባዊ ግዛቶች መስፋፋት ለመክታት በታቀደ ምሽጎቻቸውን ከአየር መደብደብ ጀመረ። እየተካሄደ ባለው ውጊያ እስካሁን 10,000 ሲቪሎች ተገለዋል። ሚሊዮኖች ተፈናቅለዋል። የሕዝብ አገልግሎት መስጫ ተቋማት ፈራርሰዋል። ሕዝቡን ለመመገብ ከውጭ የሚገቡ ምርቶች ተቋርጠዋል። ዛሬ በየመን ንጹሕ የመጠጥ ውሃ ማቅረብ አይቻልም። ለኮሌራው በሽታ ፈጥኖ መሰራጨትም በአብዛኛው ምክንያት የሆነው ይኸው የሕዝብ አገልግሎት መስጫ ተቋማት መፈራረስ ነው። በበሽታው ሳቢያ በየመን በእያንዳንዷ ሰዓት አንድ ሰው ይሞታል። ደግነቱ ግን መድኃኒት ያገኙት ሁሉ መትረፍ ችለዋል። ከ27.5 ሚሊዮን የመናውያን ግን 15 ሚሊዮን የሚሆኑት በአሁኑ ወቅት መሠረታዊ የሆኑ የጤና አገልግሎቶች አያገኙም ይልና ርዕሰ አንቀጹ ይቀጥላል። የአውሮፓውያኑ ዓመት 2017 ከጀመረ አንስቶ ዩናይትድ ስቴትስ በየመን የተከሰተውን የሰብአዊ ቀውስ ለማስወገድ 467 ሚሊዮን ዶላር ለግሳለች። ምንም እንኳ አብዛኛው ገንዘብ ለምግብና መጠጥ ቢውልም ይበልጡን ገንዘብ የዋለው የኮሌራን ስርጭት ለመግታት በተያዘው ጥረት ላይ ነው። ይህን በየመን የተከሰተ ሰብአዊ ቀውስ ማስወገድ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ቀዳሚ ተግባር ነው ሲሉ የውጭ ጉዳይ መሥሪያ ቤት ቃል አቀባይዋ ሄደር ኖረት ተናግረዋል። በመላው ዓለም የሚገኙ ሸሪኮቻችንና የዓለሙ ማኅበረሰብ አባላት በሙሉ በቂ የምግብና መድኃኒት እርዳታውን ለየመን ለማቅረብ በተያዘው ጥረት እንዲተባበሩን ጥሪያችንን እናቀርባለን ሲል የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አዲሱ ስርጭታችንም በዚሁ ሊገባደድ ነው።
የሚገርም ነው።
የምትጠየቃቸውን ጥያቄዎች ለራዲዮ መጽሔት አቆይቼልሃለሁ። ለአንድ ምርጥ ዜማ ሰዓት እንዲገኝልን
ቀደም ሲል ጀምረናል እና ለምን የቴሪን አንድ አናጫወት?
ግሩም
ብትፈቅድ።
በጣም እንጂ ሳምበሪ ነው ዜማው።
ለትግርኛ ፕሮግራም የመጣው ተወልደም የተዝናና ይመስለኛል። በዚህ ሙዚቃ
ገና በደንብም ሳይሰማው
በርታ።
መልካም ምሽት
ይመችህ።
somebody.